አበሉ ታክሲው ሞልቷል። ሄኖክ ሰማግደር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ተጀምሯል። ጽዮን ግርማ ነኝ። ከመስታወት አረጋው ጋር አብረናችሁ እናመሻለን።
እንደምናመሻችሁ። በምሽቱ ፕሮግራም የኦህዴድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታወቀ።
ዶክተር አብይ አህመድን የድርጅቱ ሊቀመንበር አድርጎ ነው የመረጠው። ጓድለማ መገርሳን ደግሞ የድርጅቱ ምክትል ሊቀመንበር አድርጎ ነው የመረጠው።
የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት ቃል አቀባይ አቶ ካሳሁን ጎፌ ናቸው። በሌላ ዘገባ ደግሞ ሰሞኑን እስረኞች ከእስር እየተለቀቁ ነው። ያልተፈቱ እስረኞችስ
እንዴት ሀሳብ ይቀይራለሁ? እኔ እኮ የህገ መንግስታዊ ጥያቄ በሰላም ነው የጠየቁት። አሁንም መንግስት ይመልሰዋል ብዬ ነው ግምት ሚያደግ ነው። ስለዚህ አልተመለሰም። እንዴት ይመለሳል? በምን መልስ ተመለሰ?
የሰማችኋቸው የወልቃይት የማንነት ኮሚቴ የወልቃይት ማንነትን አስመላሽ ኮሚቴ ውስጥ ከነበሩት ኮሎኔል ደመቀ ዘውዱ ነው። እስቲ እስረኞችን በተመለከተ ደግሞ
አሁን ከተፈቱት አንጻር እስር ቤት ያሉት በጣም በርካቶች ናቸው። የተፈቱት እስር ቤት ካሉት ካልተፈቱት ጋር ሲነጻጸር ጥቂት የሚባሉ እስረኞች ነው የተፈቱት።
ጌታቸው ሽፈራው የቀድሞ ነገረ ኢትዮጵያ ጋዜጣ አዘጋጅ ነው። እንግዲህ አብዛኛዎቹ የወልቃይትን ሕዝብ የአማራ ማንነት ጥያቄ የኮሚቴ አባላት ከእስር ተፈተዋል። ኮሎኔል ደመቀ ዘውዱ ከእስር ከተፈቱት መካከል አንዱ ናቸው።
አሰምተናቸው ነበረ፣ ድምፁን ይዘናቸዋል።
ወደሚቀጥለው ነው የምናልፈው። ትምህርታቸውን በሃንጋሪ በመከታተል ላይ የሚገኙ 30 የከፍተኛ ትምህርት ተቋማት መምህራን በገንዘብ እጥረት ምክንያት ለከፍተኛ ችግር እንደተጋለጡ ለቪኦኤ ገለጹ።
ተመሳሳይ ውልና ግዴታ ከአሰሪ ተቋማችን ጋር ለፈጸምን የአንድ ሀገር ዜጎች ሆነን ሳለ በችግር እንድንማር መጥተዋችን ለምን የሚያስብል ነው።
ከተማሪዎቹ አንዱ ናቸው። ተማሪውንም ይዘናል።
ሁሉንም ከዝግጅቶቻችን ታገኙታላችሁ። በፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ከአሁን ጀምሮ መቀበል ጀምረናል። ጋቢና ቪኦኤ የአዲሱ ትውልድ ድምጽ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ለዜናዎቹ ተመልሰን መጥተናል። በመግቢያችን ላይ እንግዲህ ጠቀስ እንዳደረግነው በርካታ እስረኞች ከእስር እየተለቀቁ ነው። በዚህም መሰረት በዛሬው ዕለት በኢትዮጵያ መንግስት ውስጥ በከፍተኛ የስልጣን ቦታ ላይ የነበሩት እንደዚሁም በመከላከያ ውስጥ ከፍተኛና ጉልህ ስፍራ የነበራቸው ጄኔራል ተፈራ ማሞ፣ ጄኔራል አሳምነው ገብረወልድ፣ ኮሎኔል ካሳሁን አንተነህና ሌሎች በርካታ እስረኞች ዛሬ ከእስር መለቀቃቸው ታውቋል። በሌላ ዜና ደግሞ በኢትዮጵያ ሶማሌ ክልል ከ1500 በላይ የሚሆኑ እስረኞች እንደተፈቱ የመንግስት ባለስልጣኖች በማህበራዊ ሚዲያ መግለጻቸውን ሮይተርስ የዜና አገልግሎት ዘግቧል። መንግስት ተቃውሞን ለመግታት ሲል የአስቸኳይ ጊዜ አስተዳደር ካወጀ ቀናት ካለፉ ነው እስረኞቹ የተፈቱት ይላል ሮይተርስ። ትላንት ከ1500 በላይ እስረኞች የተፈቱት የሶማሌ ክልል ፕሬዚዳንት አብዲ መሐመድ ኡመር ባደረጉት ምህረት መሰረት መሆኑን የክልሉ ኮሚኒኬሽን ቢሮ በፌስቡክ ገጹ መግለጹን ሮይተርስ ጠቅሶ ዘገባ አድርሶናል።
የናይጄሪያ ባለስልጣኖች ቦኮ ሀራም በያዝነው ሳምንት በትምህርት ቤታቸው ጥቃት ከፍቶ ተጠልፈዋል ከተባሉት ሴት ተማሪዎች አንዳንዶቹ እንደተገኙ ተገልጿል። ተማሪዎቹ ሴቶች በዮቤና በቦርኖ ክፍለ ሀገራት ድንበር ላይ ትላንት የተገኙት በሰሜን ምስራቅ ዮቤ ክፍለ ሀገር የሚገኘው የሴቶች የሁለተኛ ደረጃ የሳይንስ ትምህርት ቤታቸው በታጣቂዎች ከተጠቃ ሁለት ቀናት በኋላ ነው። ከጉዳዩ ጋር ቅርበት ያላቸው ሰዎች እንደሚሉት ባለፈው ማክሰኞ በትምህርት ቤቱ ምዝገባ ሲደረግ 91 ተማሪዎች አልተገኙም ነበር።
በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በመሳሪያ ቁጥጥር ላይ ያላቸውን አቋም ዛሬ አስተካክለዋል። በትምህርት ቤቶች የገፍ ግድያን ለመከላከል ሲሉ አስተማሪዎች መሳሪያ የታጠቁ ሲል በሚገባ የሰለጠኑ 20% የሚሆኑ አስተማሪዎችም ማለቴ ነው ብለዋል።
በመጨረሻ አንድ ትልቅ ዜና ስላለን ነው በመጨረሻም ብለን ድጋሚ የምንገባው። የተባበሩት የስደተኞች መስሪያ ቤት ሊቢያ ውስጥ የሚገኙና ለከፍተኛ አደጋ የተጋለጡ ናቸው ያላቸውን ከ1000 በላይ ስደተኞችን ማስወጣት ማስቻሉን አስታወቀ። ለዛሬ ያዝንላችሁ ዜናዎች እነዚህ ነበሩ። ከጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
ጋቢና ቪኦኤ የጋቢና ጉዟችን ይቀጥላል። ጽዮን ግርማና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ Let's cross boundaries together.
የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ቀዳሚው ዘገባችን እናልፋለን። የኦህዲድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታውቋል። የፓርቲው ማዕከላዊ ኮሚቴ ጽህፈት ቤት ቃል አቀባይ የሆኑትን አቶ ካሳሁን ጎፌን ዛሬ ማምሻውን እስክንድር ፍሬው አነጋግሯቸዋል። እስቲ የእስክንድርን ውይይት እንስማ።
የኦህዴድ ማዕከላዊ ኮሚቴ ዛሬ ያካሄደው የአመራር ሽግሽግ የዜናዎች አውራ የማህበራዊ ድረገጾች አንኳር ጉዳይ ሆኖ ውሏል። በኦሮሚያና በክልሉ ገዢ ፓርቲ ኦህዴድ አዲሱ አመራር በሚል የሚገለጹት ቁልፍ ሰዎች ሽግሽግ አድርገዋል። የኦህዴድ ሊቀመንበር የነበሩት አቶ ለማ መገርሳ፣ ምክትል ሊቀመንበር፣ የፓርቲው ማዕከላዊ ጽህፈት ቤት ኃላፊ የነበሩት ዶክተር አብይ አህመድ ደግሞ ሊቀመንበር ሆነው ነው የተመረጡት። ሽግሽጉ ቀጣዩን የኢትዮጵያ ጠቅላይ ሚኒስትር ማንነት አመላካች እንደሆነ የገለጹ ይህንንም ያንጸባረቁ አስተያየቶች በርካታ ናቸው። በተለመደው የገዢው ፓርቲ አሰራር የአገሪቱ ጠቅላይ ሚኒስትር የሚሆነው የኢህአዴግም ሊቀመንበር የሆነ ሰው ነው። የኢህአዴግ ሊቀመንበር የሚሆነው ደግሞ ከአራቱ ፓርቲዎች የአንዱ ሊቀመንበር የሆነ ሰው እንደሆነ ያለፉ ልምዶች አሳይተዋል። እናም በርካቶች የዶክተር አብይን ወደ ኦህዴድ ሊቀመንበርነት መምጣት ከዚህ አንጻር እየተነተኑት ነው። እድሜያቸው በአርባዎቹ መጀመሪያ የሆነው ዶክተር አብይ አህመድ ቀጣዩ ጠቅላይ ሚኒስትር ሊሆኑ ይችላሉ የሚሉ አስተያየቶች ጥቂቶች አይደሉም። ኦህዴድ ከተመሰረተበት 1983 ጀምሮ በአባልነት የቆዩት ዶክተር አብይ ፓርቲው በወታደራዊ ዘርፍ የሰጣቸው ስምሪት ቀዳሚ ኃላፊነታቸው እንደነበር የተገኙ መረጃዎች ያሳያሉ። ኢንሳ በመባል በአጭሩ የሚታወቀውን የመረጃ መረብ ደህንነት ኤጀንሲ ንድፈ ሐሳብ በመቅረጽና ወደ ትግበራ በመለወጥ መሳተፋቸውም ተጠቅሷል። የሳይንስና ቴክኖሎጂ ሚኒስትር ሆነው ባገለገሉበት ወቅትም በአጭር ጊዜ ለውጥ ማስመዝገባቸውን ይሄው የፓርቲው መረጃ አመልክቷል። በግል ህይወታቸው ደግሞ ባለትዳር፣ የሁለት ልጆች አባትና የፕሮቴስታንት ክርስትና እምነት ተከታይ ናቸው። ዶክተር አብይ ዛሬ ሊቀመንበር ሆነው መመረጣቸውን ተከትሎ እነሆ ስለሳቸው ብዙ እየተባለ ነው። በእርግጥ ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እኚህ ሰው ናቸው። ኦህዴድም የዛሬውን ውሳኔ ያስተላለፈው ለዶክተር አብይ ጠቅላይ ሚኒስትርነት መንገድ ለመጥረግ ይሆን? በኦህዴድ ማዕከላዊ ኮሚቴ ጽህፈት ቤት የህዝብ አስተያየትና ፐብሊሲቲ ዘርፍ ኃላፊ የሆኑትን አቶ ካሳሁን ጉፌን ማብራሪያ ጠይቄያለሁ።
ዋናው ጉዳይ ቅድም ያልኩት የአመራር ቡድን የማጠናከር፣ በአመራር ቡድን ሀገር የማዳን፣ ክልል የማዳን፣ የህዝብን አንገብጋቢ የልማትና የመልካም አስተዳደር ጥያቄዎች መመለስ፣ በታድሶ ያስቀመጥናቸው ለህዝቡ ቃል የገባናቸውን ጉዳዮች የመመለስ ጉዳይ ነው። በዚህ ሂደት ውስጥ የሊቀመንበርነት የኢህአዴግ ሊቀመንበርነት ምርጫ በኦህዴድ አቅራቢነት ብቻ አይደለም የሚሳካው። በእኛ በኩል መስራት የሚገባን የቤት ስራ ሊቀመንበር ለመሆን ብለን ሳይሆን ሀገር ለማዳን የታድሶ ጉዞውን ለማሳካት ብለን የምንሰራቸው ስራዎች አሉ፣ የጀመርናቸው እነሱ እናስቀጥላለን።
ስለዚህ ዶክተር አብይን ለሊቀመንበር እጩ አድርጋችሁ ታቀርባላችሁ በኢህአዴግ ጉባኤ ላይ?
እሱ ጊዜው ሲደርስ የሚወሰን ነው የሚሆነው። አሁን ላይ ለኢህአዴግ ሊቀመንበርነት ክልል ያቀርበናል፣ ወደዛ የምንወስደው ውሳኔ አይኖርም። አሁን ላይ ዶክተር አብይ የኦህዴድ ሊቀመንበር ሆኖ ተመርጠዋል። የኢህአዴግ ሊቀመንበር የሚመረጥበት አሰራር ስነ ስርዓት አለው። እሱ በወቅቱ ቦታ ላይ ሲደርስ የሚገለጽ ነው የሚሆነው። ለጊዜው ግን ዶክተር አብይን የኦህዴድ ሊቀመንበር አድርገን የአጠቃላይ የድርጅቱን የፖለቲካና የድርጅት ስራ እንዲመራና እንዲያስተባብር ነው የተመደበው የተመረጠው።
ነገር ግን እርስዎም ገልጸውታል ቀደም ሲል በሀገር አቀፍ ደረጃ ራሱ አመራር እንድናወጣ የሚሉ አገላለጾች ተጠቅመዋል እና በማዕከላዊ ኮሚቴ ስብሰባችሁ ወቅት ወይም በስራ አስፈጻሚ በሆዲ ስራ አስፈጻሚ ኮሚቴ ስብሰባ ወቅት እከሌን ለኢህአዴግ ሊቀመንበርነት አቃለው ምርጫው ገና የሚካሄድ ነው፣ አራቱም ፓርቲዎች የሚሳተፉበት እንደሆነ አቃለው፣ 180ዎቹ የኢህአዴግ ጉባኤ ተሳታፊዎች ድምጽ የሚሰጡበት እንደሆነ አቃለው። ነገር ግን በእኛ በኩል ከሌን እናቅርብ የሚልስ በአጀንዳነት ቀርቦ አልተወያያችሁም? ዶክተር አብይን ለማቅረብ አልተወሰነም?
በእኛ በኩል በኢህአዴግ ምክር ቤት ምርጫ ወቅት የምናቀርበውን ሰው በወቅቱ እናሳውቃለን። አሁን ላይ ከዛ ተቆጥበን በእኛ በኩል ኢህአዴግ ሊቀመንበር ለመሆን አይደለም ሽግሽጉ የተካሄደው። ሽግሽጉ የተካሄደው በክልል ደረጃ የተጀመረው ለውጥ፣ የለውጥ ግለት፣ የለውጥ እንቅስቃሴ ኦህዴድ የአመራር ኃላፊነት በሚወስድባቸው ቦታዎች ሁሉ እንደ ቡድን ውጤታማ የሆነ ስራ እንዲሰራ ነው የወሰን ነው። በመሰረቱ የጠቅላይ ሚኒስትርነት ቦታ ቢገኝም እንኳን የጠቅላይ ሚኒስትርነት ቦታ ብቻ አይደለም ኦህዴድ የሚይዘው፣ የሚኒስትርነት ቦታም ይይዛል። የአመራር ምደባው የታጠረ አይደለም፣ በሁሉ የአመራር ምደባ ነው። ስዕሉም ሙሉ አድርጎ ማየት ጥሩ ነው። አንድ ቦታ ብቻ መዘን ከውስጡ ጠቅላይ ሚኒስትር ቦታ ክፍት ስለሆነ እዛ ቦታ ላይ ብቻ አይደለም ርብርቡ። ኦህዴድ ተልእኮ የሚወስድባቸው ቦታዎች ላይ ሁሉ የአመራር ቡድኑ ጠንካራ ሆኖ አንዱ አንዱን እየገነባ እንደ ቲም ስራ ሰርቶ ውጤታማ ስራ የሚሰራበት ሁኔታ ነው የተመከረበት። ያ በራሱ መድረክ በራሱ ቦታ ጊዜው ሲደርስ በኦዴድ በኩል ለኢህአዴግ ሊቀመንበርነት የሚቀርበው ማን ነው የሚለው በይፋ የሚሆን ነው የሚሆነው። አሁን ላይ ግን ማውራት የምንችለው ስለ ኦዴድ ሊቀመንበር ፖዚሽን ነው ማለት ነው።
የማዕከላዊ ኮሚቴ ውሳኔ አቶ ለማን የማውረድና ዶክተር አብይን የማውጣት አለመሆኑንም አቶ ካሳውን ያስረዳሉ።
አሁን ላይ በደንብ አስምረን መናገር የምንፈልገው አቶ ለማ መገርሳ በግምገማ ተገምግሞ አይደለም የወረዱት፣ ወይም ጥሩ ስላልሰሩ በሚል ግምገማ የለንም። እኛ እንደ ብሔራዊ ድርጅት በታድሶ ማግስት ሰፋፊ ለውጦች የተመዘገቡበት ክልል ነው። ሊቆጠር ሊዳሰስ የሚችሉ ለውጦች የተመዘገቡበት ክልል ነው። ሰፋፊ ውጤቶችም አግኝተናል፣ አስመዝግበናል። እነኚህ ለውጦች የበለጠ መጥለቅ እንዲችሉ የአመራር ቡድኑን የማሸጋሸግ ጉዳይ ነው እንጂ ማንንም ከኃላፊነት አላወረንም። የጠያቂነት ጉዳይ ቢሆን ኖሮ ከአመራር የሚወርዳል። አሁንም ቢሆን ምክትል ሊቀመንበርና የክልሉ ፕሬዚደንት ሆኖ እንዲቀጥል ነው የተደረገው። ቅድም እንዳልኩት ኦህዴድ በክልል ደረጃ የታጠረ ድርጅት አይደለም። በሀገር ደረጃም ተልእኮውን ግዴታው መወጣት ያለበት ድርጅት ነው። ስለዚህ ከዚህ በኋላ ባለው ጊዜ በክልል ደረጃ የተጎናጸፍናቸውን ድሎች ወደ ፌዴራል መንግስትም ጭምር ማበረከት እንድንችል አመራር ማምጣት እንድንችል አመራር ማውጣት እንድንችልም ጭምር የተደረገ ሽግሽግ ነውና በዛ ደረጃ ተገምግሞ እንትን የተባለ አይደለም። ኦህዴድ ምልከታው አመራር ሲያይ ቡድን ነው የሚያየው። የሆነም ግለሰብ የማምጣት የማውረድ ከፍ የማድረግ ዝቅ የማድረግ ጉዳይ አድርገን አልተመለከት ነው። ሚናን የመወጣት ትውልድ የማሻገር የታድሶ ጉዞን የማሳካት ታሪካዊ ኃላፊነት አለብን በሚል ነው የምናምነው። ይህንን ኃላፊነት ልንወጣ የምንችለው እንደ ቡድን ስንሰራ ነው። የትናንትና ድል ሚስጥር እንደ ቡድን በአመራር አንዱ ወደ ኋላ አንዱ ፊት ሳይስብ በጋራ ስንንቀሳቀስ ለውጥ እናመጣለን። አሁንም በጋራ ተንቀሳቀስ ለውጥ የምናመጣበት ነገር ነው እንጂ የተፈለገው አንዱ ማውረድ አንዱ ማውጣት እንዳልሆነ ታሳቢ ይደረግ ጥሩ ነው።
ስለዚህ አቶ ለማ ራሳቸውም የተቀበሉት የተሳተፉበት ነው ሽግሽጉ እያሉኝ ነው?
በትክክል አቶ ለማ በዚህ ጉዳይ ላይ የዚህ ዲዛይነርም ጭምር ነው። አሁንም የለማ የአመራር ቡድን ነው ወደ አመራርነት የመጣው። ዶክተር አብይም ቢሆን እሳቸውም አምነው ሁሉም ማንም ያላሰብ ልዩነት የተሳተፈበት ነው ብሎ መውሰድ ይቻላል። ና ምንም አይነት የአመራር መፈረካከስ ወይም የሀሳብ ልዩነት ያለበት ጉዳይ አይደለም።
ከኦህዴድ በተጨማሪ አባል ድርጅቶች የሆኑት የደኢህዴንና ብአዴን ማዕከላዊ ኮሚቴዎችም በስብሰባ ላይ ናቸው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
የተከታተላችሁ የምትገኙት ጋቢና ቪኦኤ ነው። እንግዲህ ወደሚቀጥለው ዘገባችን እናልፋለን። በተወነጀሉበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ጥያቄ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር ላይ እንዲቆይ የተደረገውን የቀድሞውን የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ የነበረ ወጣት ጨምሮ ቁጥራቸው የበዙ የፖለቲካ ሰዎችና ሌሎች ዛሬም ከእስር አልተለቀቁም። አሉላ ከበደ ጉዳዩን በቅርበት የሚከታተሉ ወገኖች አነጋግሮ ካሰናዳው በእስርና እስረኞች ጉዳይ ላይ ያተኮረ ተከታታይ ዘገባ ለምሽቱ የመጀመሪያውን አጠር ያለ ጥንቅር ይዞ ይቀርባል።
በተከሰሱባቸው ወንጀሎች ጥፋተኛ ተብለው የተፈረደባቸውና ገና የክስ ሂደታቸው በመታየት ላይ ያለ ነገር ግን እስር ላይ የነበሩ በሺዎች የተቆጠሩ የተቃዋሚ ፓርቲ መሪዎችና አባላት፣ ጋዜጠኞችና ሌሎች ከእስር መለቀቅ ሰሞንኛ ተደጋጋሚ ዜናዎች ሆነዋል። ምክንያቱ አሊያም የመለቀቂያው ሂደት ያለበት ደረጃ በውል ባይታወቅም ለዓመታት እስር ላይ የቆዩና በፖለቲካ ተሳትፏቸው ወይም በሌላ ተለይተው በስም የታወቁትን ጨምሮ በሺዎች የሚገመቱ ታሳሪዎች በመሰል ሁኔታዎች አብረዋቸው ቆይተው ባለፉት ሳምንታትና በዛሬው ዕለት ጭምር ከእስር እንደተለቀቁ የእስር ቆይታቸው ተጋሪዎች ግን የውጭውን ብርሃን ለማየት ገና በመጠባበቅ ላይ ናቸው። የቀድሞዋ ነገረ ኢትዮጵያ ጋዜጣ ዘጋቢ ጌታቸው ሽፈራው በፖለቲካና ሌሎች ለየት ያለ ትኩረት በተሰጣቸው ጉዳዮች ተወንጅለው ለእስር የበቁና ጉዳያቸው አሁንም በመታየት ላይ ያሉ እስረኞች የክስ ፍርድና የችሎት ጉዳዮች በቅርበት ከሚከታተሉ ጋዜጠኞች አንዱ ነው። ባለፉት ጥቂት ሳምንታት ከተፈቱት በሺዎች የተገመቱ ታሳሪዎች አሁንም እስር ላይ ያሉት ቁጥር ይበልጣል ነው የሚለው።
አሁን ከተፈቱት አንጻር እስር ቤት ያሉት በጣም በርካቶች ናቸው። የተፈቱት እስር ቤት ካሉት ካልተፈቱት ጋር ሲነጻጸር ጥቂት የሚባሉ እስረኞች የተፈቱት
እስር ላይ ያሉት በቁጥር ይበልጣሉ እያልከን ነው?
በጣም በርካቶች ናቸው እስር ቤት ያሉት ከተፈቱት ይልቅ። የፓርቲ አባላት አሉ፣ ሌሎች ታዋቂ ግለሰቦች፣ እንዲሁም ደግሞ አብዛኛዎቹ ያልተፈቱት ሚዲያ ማስታወሳቸው አብዛኛዎቹ እስር ቤት ነው ያሉት እስካሁንም።
መታሰራቸውንም መገናኛ ብዙሃኑም ሆኑ ሌሎች በአብዛኛው በስፋት የማያውቋቸው እያልከን ነው?
አዎ፣ መጀመሪያ ነገር እንደ ቪኦኤ እና ሌሎችም ነጻ ሚዲያዎች ካልሆኑ በስተቀር እዚህ ሀገር ውስጥ ያለው ሚዲያ ሰው ሲፈታ ነው የሚያስታውሰው። መንግስት ከፈቀደ በኋላ ነው ወከባ እስረኞቹ ላይ የሚፈጥረው እንጂ አብዛኛዎቹ አያውቋቸውም። ማን እስር ቤት አለ ብሎም እንደዚህ ሊወቀሱ ሁሉ ይገባል። ነጻ ሊባሉ በሚችሉ ሚዲያዎች ታዋቂ ናቸው የሚባሉትን እንኳን መንግስት ሲፈቅድ ፈትቻቸዋለሁ ሲል አብዛኛዎቹ ሚዲያዎች ከአሁን በእስር ቤት የደረሰባቸውን በደልና ሰቆቃ አንድም ቀን ሳይገልጹ ብቻውን ሲፈቱ ነው ለዜና ግብአት ብቻ። ከዛ ባሻገር ግን ሌሎች ሚዲያዎችም ነጻ የሚባሉ ሚዲያዎችም ስማቸውን የማይጠቅሷቸው በጣም በርካታ እስረኞች አሁንም እስር ቤት ውስጥ ናቸው ያሉ።
ከቅሊንጦ የእስር ቤት ቃጠሎ ጉዳይ ጋር ተያይዞ እስር ላይ ያሉትን ጨምሮ የተለያዩ የተቃዋሚ ፓርቲ አባላትና ሌሎች ታዋቂ ሰዎች አሁንም ያልተፈቱ ሰዎች ቁጥር ውስጥ ናቸው።
ከቅሊንጦ ቃጠሎ በኋላ የተከሰሱ ግለሰቦች አሉ። እነዚህ ግለሰቦች መጀመሪያ እስር ቤት የነበሩ ናቸው። በእስር ላይ ያሉ ነው ሌላ ክስ የመጣባቸው። የተከሰሱትም በአንድም ሆነ በሌላ ታዋቂዎች ስለሆኑ በመንግስት ላይ ጫና የሚፈጥሩ የፖለቲካ ፓርቲ አባላት ታዋቂ ግለሰቦች ናቸው። አሁን 38 ተከሳሽ ናቸው። ከእነሱ መካከል የፓርቲ አባላት አሉ። እንደው ለመጥቀስ ያህል ከአንደኛ ተከሳሽ ለምሳሌ መቶ አለቃ ማስረሻ ሰጤ ነው በግንቦት ሰባት የተከሰሰ። እነ አንጋው ተገኝ፣ አግባው ሰጠኝ፣ ፍቅረ ማርያም አስማማው፣ እነ ከበደ ጨመዳ የመሳሰሉት የሰማያዊ የአንድነትና የኦፌኮ አባላት ናቸው። ደረጀ መርጋ፣ ሌሎቹም ከዚህም ባሻገር ደግሞ እነ ዶክተር ፍቅሩ ማሩን ጨምሮ ታዋቂ ሰዎች ያሉበት ነው። በአንድም ሆነ በሌላ መንገድ ከፓርቲ ፖለቲካ በኢህአዴግ ላይ ጫና ይፈጥሩ የነበሩ ግለሰቦች ናቸው። ከእነሱ አንድም ሰው አልተፈታም። ከ38ቱ በግንቦት ሰባት በኦነግ እና በድምጻችን ይሰማ ተከሰው የነበሩ ግለሰቦች ናቸው። ከዛም ውጭ ደግሞ በሌላ ወንጀልም ተከሰው የነበሩ ግለሰቦች መካከል አንድም ሰው አልተፈታም ከ38ቱ ለምሳሌ። ሌሎችም ለምሳሌ ዘመነ ጌቴ፣ እነ ክንዱ ዱቤ፣ ለለገሰ ወልዳና የሚባሉ የሚያድ አባላት በሌላ ክስ ያልተፈቱ ሰዎች አሉ። ሌሎችም እንዲሁ የፓርቲ አባል የሆኑም ያልሆኑ የሰማያዊ የኦፌኮ እና የአንድነት የሚያድ አባል የነበሩ ነገር ግን ተመስርቶባቸው አሁንም ያልተፈቱ ግለሰቦች አሉ በእስር ቤት።
የስድስት ዓመታት እስር ከተፈረደበት በኋላ በአመክሮ 3 ዓመት የተቀነሰለትና በተወነጀለበት ጉዳይ ጥፋተኛ የሚያደርገውን የይቅርታ ደብዳቤ ፈርሞ እንዲወጣ ተጠይቆ አላምንበትም በማለቱ አሁንም በእስር ላይ የሚገኘውን የእስር ጊዜውን ሊያገባድድ የ2 ወራት ዕድሜ ብቻ የቀረውን የቀድሞውን የሰማያዊ ፓርቲ ሕዝብ ግንኙነት ኃላፊ ዮናታን ተስፋዬን ጉዳይ ነው ግራ የሚያጋቡ ነገሮች አሉት ያለው ጌታቸው።
ዮናታን ተስፋዬ ሁለት ግራ የሚያጋቡ ነገሮች አሉ። አንደኛው ተፈርዶባቸው ዝዋይ የተፈቱ እስረኞች አሉ። እነዚህ እስረኞች ይቅርታ ጠይቁ ተብለው አንጠይቅም አሉ፣ ተፈቷል። ለዮናታን ይሄ በተለየ የመጣ ነው። ሁለተኛው ደግሞ በፍርድ ላይ የነበሩትን የፈታው በአብዛኛው አሁን ረዥም ፍርደኛ ከነበሩት ታዋቂ ሰዎች በአሻገር 2 ወር 1 ወር የሚቀራቸውን ሰዎች ለመንግስትም ጥሩ አጋጣሚ ስለሆነ በዚህ በቅርቡ የሚፈቱ ስለሆነ እነሱን በማካተት ብዙ እስረኛ የተፈታ ማስመስሎታል። ዮናታን ግን 2 ወር እየቀረው አሁንም አልተፈታም።
አሉላ፣ ለዘገባው እናመሰግናለን። ተከታይ ዘገባም አለው፣ በሚቀጥለው ሳምንት ይዘን እንመለሳለን። አድማጮች፣ በመግቢያችን ላይ የኦህዴድ ማዕከላዊ ኮሚቴ ባደረገው ግምገማ የአመራር ሽግሽግ ማድረጉን አስታወቀ ያል ነው። ኦህዴድ ማዕከላዊ ኮሚቴ ባደረገው ስብሰባ የአመራር ሽግሽግ ማድረጉን አስታውቋል በሚል ይስተካከል።
እሺ፣ ወደሚቀጥለው ዘገባችን የምናልፈው ከሐምሌ 5 2008 ዓ.ም ጀምሮ በተለያዩ ቀናት በእስር ላይ የነበሩ የወልቃይትን ህዝብ የአማራ ማንነት ጥያቄ ኮሚቴ አባላት ደጋፊዎችና በወቅቱ በነበረው ተቃውሞ የታሰሩ ሰዎች ከእስር ተፈተዋል። የህወሀትን ታጋይና ጡረታ እስከወጡበት እስከ 2005 ዓ.ም የመከላከያ ሰራዊት አባል የነበሩት ኮሎኔል ደመቀ ዘውዱ የወልቃይት ኮሚቴው አመራር አባል የነበሩ ሲሆን በዚህ ሂደት ሰኞ ዕለት ከተፈቱት እስረኞች መካከል አንዱ ናቸው። ጽዮን ግርማ አነጋግራቸዋለች።
ኮሎኔል ደመቀ ዘውዱ እንግዲህ በቀደም ባጭሩ ነው የተገናኘ ነው፣ በጣም ብዙ ሰው መሀል ነው የነበሩት እና ዛሬ በተረጋጋ ሁኔታ ተገናኝተናል። ለቃለ ምልልስ ፈቃደኛ ስለሆኑ እናመሰግናለን። እንደው ከዛ በፊት ግን ኮሎኔል ደመቀ ዘውዱ የሚለው ነገር ስሞት ሲነሳ የተነሳው መጀመሪያ ከወልቃይት የማንነት መፍትሄ አፈላላጊ ኮሚቴ ጋር በተያያዘ ነው። ከዛ በላይ ግን በጣም የገነነው ሊያዙ በነበረ ወቅት ጎንደር ከተማ ላይ ሐምሌ 5 ቀንና 6 ቀን በነበረው ሁኔታ ነው። ወደ ቃለ ምልልሱ ከመግባታችን በፊት አድማጮችም ከዛ በኋላ ባለው ጊዜ ነው የእርሶን ስም የሚያውቁትና ኮሎኔል የሚለው ማዕረግ ራሱ ከየት ተገኘ? እንደው እስቲ የእርሶን ታሪክ ባጭሩ ይንገሩን።
ኮሎኔል የሚለው እንግዲህ የቲፒኤልኤፍ ታጋይ እንደነበርኩ ታውቃላችሁ። ሀገር አቀፍ ሰራዊት ሲቋቋም የኢትዮጵያ መከላከያ ሰራዊት ሚኒት አባል ነበርኩ እና በዚያ አማካኝነት ኮሎኔል ሆንኩ። 2005 ደግሞ በጡረታ መልኩ ከሰራዊት ተቀነስኩ እና በዚህ ላይ ያለው ያው የወልቃይት ህዝብ የአማራ ማንነት ጥያቄ በሚባለው ጊዜ ህዝቡ የኮሚቴ አባል እንደሆነ መረጠን ይህ መልእክት ነው ብዬ በተቀብዬ ወደ መንግስት አደርስ ነበር።
ከዛ በፊት ይህን አባል ሆኖ ከመመረጦትና ህዝቡ ይህንን ከማምጣቱ በፊት እርሶ በዚህ ጉዳይ ላይ በመከላከያ ሰራዊት ውስጥም እያሉ በህወሓት ውስጥም እያሉ ይህን ጥያቄ አንስተውት ያውቃሉ? ከዛ በፊት ስለዚህ ጥያቄ አስበውት ያውቃሉ?
አይ እርግጥ እኔ አንስቼው አላውቅም፣ በግሌ ነበር። አንዳንድ አመራሮች ግን ያው የኢትዮጵያ ሰራዊት ሆነ ይህንን የብሔር ጥያቄ ምናምን ማንሳት ጥሩ አይደለም ምናምን ላሉ ይህም ላመንኩበት ስለነበሩ ብዙም አላነሳሁም ነበርኩ።
እስቲ ወደ ኋላ እንመለስና እርስዎ ሊታሰሩ በነበረበት ወቅት በጎንደር ከተማ ላይ ግጭት ተቀስቅሶ ነበረ። የዛኑ ቀን ምሽት ደግሞ የብሔራዊ የመረጃና ደህንነት አገልግሎትና የፌዴራል ፖሊስ ጸረ ሽብር የጋራ ግብረ ኃይል በጋራ ባወጡት መግለጫ በቁጥጥር ስር የዋሉትም ሊውሉ ያሉትም በኤርትራ ከመሸጉ ኃይሎች በመረጃ በመቀበል በአማራና በትግራይ ክልሎች ሰው የገደሉና የዘረፉ ናቸው የሚል መግለጫ ወጥቶ ነበረ። ከዛ በኋላ እንግዲህ ታስረው የእስር ሂደቱ ቀጥሏል። እርስዎ ግን የታሰርኩት በቁጥጥር ስር የዋልኩትም ሆነ እነዛ ሁኔታዎች የተፈጠሩት በምን ምክንያት ነው ብለው ይላሉ?
እውነቱ እነሱም ያውቁታል፣ እኔም አውቀዋለሁ። ያውቁም የወልቃይት ህዝብ የአማራ ማንነት ጥያቄ አንስቻለሁ። አማራ የሚለው ጥያቄ ይህን ክሳሴ ሲሆኑ ስላልተመቻቸው ብቻ ካልሆነ እኔ የጠየቅኩት ህገ መንግስታዊ ጥያቄ የመብት ጥያቄ ነው። ያ ጥያቄ ደግሞ መመለስ የሚገባው ህገ መንግስት መሰረት ተደርጎ አለታዊም አዎንታዊ ምክንያታዊ በሆነ መልኩ በሚያብራራ መልኩ ነው መመለስ የነበረበት። እኔ የወልቃይት ህዝብ ባህላችን፣ ቋንቋችን አማራ ነው። ታሪካችን አማራዎች ነን። የመሬት ጂኦግራፊ አቀማመጣችንም አማራ ነው። የህዝቡ ስነ ልቦናም ከጎንደር አማራ እንጂ ከትግራይ ህዝብ አይደለም። ከትግራይ ጋር የሚያመሳስለን ትግርኛ ቋንቋ መናገር ካልሆነ በስተቀር ሌላው በሙሉ በህገ መንግስቱ የሰፈሩ መስፈሪያዎች አማራ የሚያሰኝ እንጂ ትግራይ የሚያሰኝ አይደለም ብዬ ነው የጠየቁት። ይህ ደግሞ ፌዴሬሽን ምክር ቤት ህገ መንግስታዊና የመብት ጥያቄ እንደሆነ ተቀብሎናል። ይሄኛ ህገ መንግስታዊ ጥያቄ ነው እንጂ እኛ ኤርትራ ሊሄድና ኤርትራ እንዴት እኔ ለዚህ ስርዓት ታግዬ በስርዓት ምሬ እንዴት እንደዚህ ይሆናል? ለምን አማራው ለጠየቀ የሚል ካልሆነ እኔ አሸባሪ የሚባልም ኤርትራ የሚባልም እኔ ራሴም አልቀበለውም። አሁን ቢሆንም አሁን ራሱ አሰሬም ቢሆን ይህንን አላማ የሚከተሉ ሰዎች እኔም አልደግፈውም። ስለዚህ እውነቱ ህገ መንግስቱ ብቻና ብቻ ነው ማምነው እኔ። ከዚህ በተረፈ ግን የተባለውን የስም ማጥፋት በእኔ ባይደርስ በሌሎች የሚደረስ ሊኖር ስለሚችል ይሄ ፍጹም ውሸት ነው። ምክስተማ አይቻለው። እኔ አሸባሪ የሚያሳኝ ነገር የቀረበ ማስረጃ አላየሁም እና እውነቱ ይሄ ነው።
እርስዎ ከታሰሩ በኋላ እንግዲህ በጎንደር ተቃውሞ ተቀስቅሷል። ብዙ ሰዎች ህይወታቸው አልፏል። ንብረት ተቃጥሏል። እስካሁንም ድረስ ወደ አላባራ ተቃውሞ ሄዷል። ሰዎች ታስረዋል። የተሰደዱም ሰዎች አሉ እና አሁን ተመልሶ ወደ መፈታት ቢመጣም ይሄ ነገር ተፈጥሯል እና ይሄ ጥያቄ ተመልሷል ይላሉ? ጥያቄው አሁንም አብሮኝ አለ ይላሉ ወይስ ሀሳቦትን ቀይረዋል?
እንዴት ሀሳብ ቀይራለሁ? እኔ እኮ የህገ መንግስታዊ ጥያቄ በሰላም ነው የጠየቁት። አሁንም መንግስት ይመልሰዋል ብዬ ነው ግምት ነው ደግሞ። ስለዚህ አልተመለሰም። እንዴት ይመለሳል? በምን መልኩ ተመለሰ? እኛ እኮ ፌዴሬሽን ምክር ቤት የወልቃይት ጥያቄ ህገ መንግስታዊ የመብት ጥያቄ ነው ተቀብለናል፣ የትግራይ መንግስት ደግሞ መልስ መስጠት አለበት መጀመሪያ ብሎ ደብዳቤ ሰጥተናል። ደብዳቤ በእጃችን ይገኛል። ስለዚህ እኛ የትግራይ መንግስት አንዳንዴ መልስ ሲሰጡ የሚሰሙ ባለስልጣኖች በህገ መንግስቱ መሰረት እኛን አልተጠየቅንም ነው የሚሉት። እኛ ግን ከዞን ጀምረን ክልሉም ጠይቀናል። የወልቃይት ማንነት ጥያቄ የትግራይ ማንነት ተሰጥቶት ያደረ ስለሆነ የአማራ ማንነት አያስፈልገውም ሲሉን እኛም ቅሬታ ይዘን ወደ ፌዴሬሽን ምክር ቤት ሄድን። ፌዴሬሽን ምክር ቤት ደግሞ ከዚያ ቀጥሎ ነው ይህን መልስ የሰጠን። ስለዚህ አሁን እንደተመለሰ በዚህ መካከል እያለ ነው ይህ ነገር የተነሳና አሁን አልተመለሰም። ስለዚህ እኛ ጥያቄው የህዝብ ጥያቄ ነው። ተመልሷል ካለ ህዝቡ ነው የሚያውቀው እንጂ አሁን ተመለሰ አልተመለሰ፣ በእኔ በግሌ ግን አልተመለሰም ጥያቄው። ስለዚህ በሂደት እያለ ነው ይህ ነገር የተፈጠረውና ጥያቄው በሂደት መቆም ያለ እንጂ መልስ አልሰጠውም። ሌሊ መንግስት ደግሞ መልስ ይሰጥበት ይሆናል ብዬ ነው የምገምተው። ማለት
እንግዲህ መንግስት እስረኞችን ሲፈታ፣ ክሳቸውን ሲያቋርጥ፣ በይቅርታም ሲለቅ የፖለቲካ ምህዳሩን ለማስፋት የሚል ነገር አስቀምጧል። ይሄ የፖለቲካ ምህዳር መስፋት ካለና ይህንን ጥያቄ የማንሳት እድሉ ካላችሁ በኢትዮጵያ ደግሞ ከአማራ ማንነት ጥያቄው ካነሳችሁት ከወልቃይት ጥያቄው በላይ በኢትዮጵያ በርካታ የፖለቲካ ጥያቄዎች ተፈጥረዋል። በእርሶ በኩል ወይም ደግሞ እርሶ ኮሚቴ በሆኑበት በወቅቱ ባነሳችሁት የወልቃይት የአማራ ማንነት ጥያቄ በኩል ይህን ጥያቄ ሰፋ ወዳለ የፖለቲካ ጥያቄ የመውሰድ ሀሳብ ይኖራችኋል ወይስ አሁንም በዛው የአማራ ማንነት ወይም የብሔር ጥያቄ ላይ ትገደባላችሁ?
መጀመሪያ የፖለቲካ ጥያቄ የለንም። በመንግስቱን አምነን መንግስቱን መጀመሪያ ማምነን በህግ መሰረት በህገ መንግስት የተቀመጠ መብቶች እንዲሰጡን አዲስ መብት አዲስ ማንነት ሳይሆን የጠየቁን የነበረ ማንነታችን ወደ ነበረው ማህበረሰብ እንድንመለስ መንግስት ባስቀመጠው መስፈሪያ መሰረት የአማራዎች ነን ብለን የጠየቅነው። ስለዚህ የፖለቲካ ጥያቄ ማንነበረን ከመጀመሪያው። እንግዲህ መንግስትም ማንነት ጥያቄ እኛ አልከለከልንም፣ መጠየቅ ይቻላል በየትኛውም ጊዜ ብሎ ስለሚያምን እኛም ይህንን ስለዚህ ይሄ ነው ያለው። ተቃዋሚም አይደለሁም። ይህ ማህበረሰብ ጥያቄ ነው የምንጠይቃለሁ።
እንግዲህ እንደነገሩኝ እርስዎ በቲፒኤልኤፍ ውስጥም ነበሩ፣ በመከላከያ ውስጥም ነበሩ፣ ከገዢው ፓርቲ ስርዓት ጋር አካል ነበሩ ጡረታ እስከሚወጡበት ጊዜ ድረስ። አሁን ደግሞ ታስረው ወጥተዋል። በዚህ ሂደት ውስጥ የህዝብ ጥያቄዎች ደግሞ አሉ። በሀገሪቱ እስር ቤት ውስጥ ሆነው ከእስረኞች ጋር ባደረጓቸው ውይይቶች ወይም ደግሞ ከወጡ በኋላ ባለ ሁኔታ ይህንን የህዝብ ጥያቄ የማየት የመመልከት የማዳመጥ እድል ተፈጥሮሎት ይሆን?
እንግዲህ በአገሪቱ ያለው መንግስት ለሚዲያም ሁሉም ለሚሰማው ነው። እኔ ያለኝ አስተያየት መንግስት አጠቃላይ የኢትዮጵያ ምሁራንም ተቃዋሚ ፖለቲከኞች የሚባሉ የሚናገሩት ብዙ አለ። መንግስት ጆሮም አይኑም ሮጥ እነሱ የሚናገሩት ነገር ያዳምጥ ጥሩ ነው። ስለዚህ በመወያየት ነው እንጂ አንድ አቅጣጫ አይኔ ነው ሀቀኛና ትክክለኛ ማለት አይገባም። ስለዚህ መንግስትም ይሄ እንደ ግል የሚመክረው የሀገር ምሁራን የሚባሉ ሰዎች እየተናገሩ ነው አሁን ባለው ወቅት እንዴት መፈታት እንደሚገባው። ለመንግስትም ይህንን ግምት አስገብቶ መንግስትም የግል ጉዳይ ሳይሆን የሀገር ጉዳይ ስለሆነ ይህን ጉዳይ እንዲፈታ በዚህ መልኩ መሄድ አለበት ብሎ ምክር እየሰጡ ነው። የእነዚህ ምክር መንግስት ቢሰማ የተሻለ ነገር ይመጣ ይችላል ብዬ አስባለሁ።
የእስር ቤት ቆይታው ምን ይመስል ነበር? ኮሎኔል ደመቀ ጎንደር ነው የታሰሩትና እስር ቤት የነበሩት ቆይታ አያያዙት ምን ይመስል ነበር?
ጎንደር የነበርኩበት በእርግጥ ምንም ሰብአዊ መብቴን አልተነካም። በመጀመሪያ አንዳንድ ችግሮች ነበሩ። ወደ ፍርድ ቤት አመልክቼም ያው መስተካከያ ተወስዷል። እንደ ሌሎች እስረኞች በእርግጥ እኩል አልነበረም። ለብቻዬ ክላስ ነበር፣ ሞላው ለብቻዬ ነው። ይሁን እንጂ ብዙም አልተቃወምኩትም። ብዙም ችግር ደረሰብኝ የሚለው ነገር የለም እና ጥሩ ነው የነበረ ብዬ ነው በአጠቃላይ መስሎ ማረሚያ ቤትም ጥሩ ነው።
ከእስር ከተለቀቁ በኋላ እንግዲህ እኛም ለመጀመሪያ ጊዜ ልናግሮት ስንሞክርና እስካሁን ድረስ በርካታ ሰዎች ቤት መኖሪያ ቤቶት እየመጡ እንደሚጎበኙት እየሰማን ነው። በማህበራዊ ሚዲያም ላይ የሚለጠፉ ፎቶግራፎችን እናያለን። ከመታሰሮ በፊት የነበረውን ሁኔታ ያውቃሉና ሲፈቱ ይሄን ሁሉ ሰው መጥቶ ሲያዩ ምን ተሰማዎት? ምን አሉ?
እጅግ በጣም ደስ ብሎኛል። ምን ይመስለ ግን እንግዲህ ሁሉም ያደርግ እግዚአብሔር ነው። ደግሞ ህዝቡ በእግዚአብሔር ፍቃድ ወደ አንድ እየመጣ ያለ ይመስለኛል። እኔ ያስኩት ጥያቄ የህዝቡ ጥያቄ ይመስለኛል። ከዚያም ይነሳ ህዝቡን የራሱ ብሶት ያለው መሆኑን ነው እኔም መልእክት የሚሰጠኝ ማለት ነው።
ከኮሎኔል ደመቀ ዘውዱ ጋር ያደረግነው ውይይት አላለቀም። ከምሽቱ 3 ሰዓት በሚኖረን ጊዜ ሙሉን ይዘን እንመለሳለን። እንዲሁም በፌስቡክ ገጻችን አትቪዮ አማሪክ ላይ ብትገቡ ውይይቱን ሙሉን ታገኙታላችሁ። እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ተጠናቋል።
አዎ፣ በፌስቡክ ቪኦኤ አማሪክ፣ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን ማድረስ አትርሱ።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸ ነው ጽዮን ግርማና
እኔም መስታወት አድራጋው ነበር። ዝግጅታችንን ሲያቀናብርልን የቆየው ሞቅቤል ያበሮ ነበር።
ዝግጅቱን የስርጭት መሀንዲሱም አብሮን ነበር። ጉዟችሁ የሰመረ ይሁን እያልን በጌትሽ ማሞ ሙዚቃ
እንሰናበታለን። መልካም ምሽት።
በነገው ጉዞ እንገናኝ።
kun radio sagale americati